Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያ ውስጥ ህገ መንግስቱን ሙሉ በሙሉ ስራ ላይ ስራ ላዋልን ያሉት ችግሮች በሙሉ ነጥረው ወጥተዋል ብሎ ማለት አይችልም። ይሄ ምንም ጥርጥር የለውም። ምናልባትም ባለፉት 25-26 ዓመታት ይህን ህገ መንግስት ከአንቀጽ 1 እስከ አንቀጽ 106 ድረስ ያሉትን በስራ ላይ አውለን ቢሆን ኖሮ አሁን ከምናያቸው ችግሮች የበለጡ ሌሎችም ችግሮች ልናይ እንችል ነበረ።
ታውቀው በዓለም ላይ የማይቀየር ህገ መንግስት የለም። ምናልባት አንቀጽ ሊኖረው ይችላል። የህገ መንግስት ውስጥ የተቀመጡ ወይም ደግሞ ኮንቴንቶች በሶስት ነው የሚከፈሉት በአጠቃላይ ማለት ነው። አንደኛ በቀላሉ የሚሻሻሉ አንቀጾች ሊኖሩ ይችላሉ፣ ወይ ፍሌክሲብል የሚባል ማለት ነው።
ቀደም ብለው የሰማችኋቸው በአዲስ አበባ ዩኒቨርሲቲ የህግ መምህር ረዳት ፕሮፌሰር ያኔ ይሁን ብርሌ፣ እርሳቸውን ተከትሎ የሰማችኋቸው ደግሞ የወለጋ ዩኒቨርሲቲ የህግ መምህሩ ረዳት ፕሮፌሰር ሰለሞን ምሩ ናቸው። ሙሉ ዝግጅቱ ዜናውን ተከትሎ ይቀርባል። ሌሎች በርከት ያሉ ቅንብሮችና ዘገባዎችም ይዘናል። ሰላም ጤና ስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ከቅዳሜ መጋቢት 17 2014 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ያመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦቶችን ወደ ትግራይ ክልል ለማድረስ የተናጠል የተኩስ ማቆም ማድረጉና ያንንም ተከትሎ የትግራይ ክልል መንግስት ግጭቱን በአስቸኳይ ለማቆም መወሰኑን በበጎ እንደሚመለከቱት ገልጸው ውሳኔው ወደ ዘላቂ ስምምነት እንዲቀየር ጠይቀዋል። ኢትዮጵያ ውስጥ ያለው ግጭት በሚሊዮን የሚቆጠሩ የአፋር፣ አማራ፣ የቤንሻንጉል ጉሙዝና የኦሮሚያ ክልል ነዋሪዎችን ለአስከፊ ስቃይ መዳረጉን የገለጹት ዋና ጸሐፊው አሁን የታዩት አዎንታዊ እርምጃዎች በፍጥነት ወደ ተግባር መቀየር እንደሚገባቸው አሳስበዋል። በትግራይ ክልል እንደ ባንክ፣ የኤሌክትሪክና የቴሌኮሙኒኬሽንን የመሳሰሉ ህዝባዊ አገልግሎቶች በፍጥነት እንዲጀመሩ ዋና ጸሐፊው በመግለጫቸው አሳስበዋል። አያይዘውም ሁሉም ወገኖች በራሳቸው ተነሳሽነት አስቸኳይ የምግብ እርዳታ ለሚያስፈልጋቸው ሁሉ እርዳታ እንዲደርስ እንዲያደርጉና ሁኔታዎቹንም እንዲያመቻቹ ጠይቀዋል። የኢትዮጵያ መንግስት የሰብአዊ እርዳታ ለማድረስ ሲባል የተናጠል የተኩስ ማቆም ውሳኔውን ይፋ ያደረገው ከትላንት በስቲያ ሲሆን የህወሓት ቃል አቀባይ አቶ ጌታቸው ረዳ ይህ ውሳኔ ከተላለፈ ጀምሮ ወደ ትግራይ ክልል የገባ አንድም እርዳታ እንደሌለ በትዊተር ገጻቸው ላይ ዛሬ አስፍረዋል። የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦቶችን ወደ ትግራይ ክልል ለማድረስ የወሰነውን የተናጠል የተኩስ ማቆምና ለሰላም በር የመክፈት ውሳኔ በኦሮሚያ ክልልም ሊወሰን እንደሚገባ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ጠየቁ። ፕሮፌሰር መረራ ይህንን የተናገሩት ፓርቲያቸው እያካሄደ ባለው ድርጅታዊ ጉባኤ ላይ ነው። ፀሐይ ዳምጠው ዝርዝሩን ይዛለች።
የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ይህ የሰላም ጥሪ በኦሮሚያ ክልል ውስጥ የሚንቀሳቀሱ የኢትዮጵያ መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ የታጠቁ ኃይሎችንም ማካተት አለበት ሲሉ ተናግረዋል።
ወራ ህዋት ወጅ ሎለዳምኔ ገራ ወሊገልቴ ብያት ደምና ሎለዳምኔ እና ጀሩ
ከህወሓት ቡድን ጋር ያለውን ግጭት አቁመን ወደ ሰላም ድርድርና ወደ ሀገራዊ መግባባት እንሂድ ብሎ የፌዴራል መንግስት ሲገልጽ፣ የኦሮሚያ ክልል ደግሞ የኦሮሞ ህዝብን ወክለው አዳማ የተሰበሰቡት ሸኔን በአንድ ወር ውስጥ እናጠፋለን ብለው ጦርነት እያካሄዱ ነው። የፈለገ ሰው ያሸንፍ፣ ጫካ ውስጥ ያሉ የኦሮሞ ልጆች የሚያሸንፉ፣ መንግስትም ያሸንፍ፣ ነገር ግን ይህ ዘመቻ የኦሮሞ ህዝብን ከፍተኛ ዋጋ ያስከፍላል። አስቡበት ነው የምንለው። ይህ አይነት ጨዋታ አያዋጣንም። ለህወሓት የሰጣችሁትን እድል ለእነዚህ ሸማቂዎችም ስጧቸው። ወደ ድርድር ሂዱ፣ ለራሳችሁም ሰላም አውርዱ፣ ለኛም ሰላም አውርዱልን። ይህ ነው መልእክቴ።
የኦሮሞ ፌዴራሊስት ኮንግረስ በሀገሪቱ በሚደረገው ማንኛውንም የሰላም ጥሪ እንደምደግፍ የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና የፓርቲው ሁለተኛ ጠቅላላ ጉባኤ ላይ ነው የገለጹት። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ሶማሊያ እስካሁን ሳይካሄድ የቆየውን ፕሬዚዳንታዊ ምርጫ ለማካሄድ ዝግጅቷን እያጠናቀቀች ባለችበት በአሁኑ ወቅት ታጣቂው የአልሸባብ ቡድን ምርጫውን ለማደናቀፍ እየወሰደ ያለው ጥቃት እየጨመረ ይገኛል። ረቡዕ ዕለት በበለደ ወይኒ ባደረሰው ጥቃት የተገደሉት ሰዎች ቁጥርም ወደ 50 ተጠግቷል። ከ100 በላይ ሰዎች ደግሞ ቆስለዋል። በአጥፍቶ ጠፊው ጥቃት ከተገደሉት ሰዎች መካከል በምርጫ ዘመቻው ተሳታፊ የሆኑት የፓርላማ አባል አሚና መሐመድ የሚገኙበት ሲሆን ጥቃቱም ባለፉት 2 ወራት ውስጥ የተገደሉትን የፓርላማ እጩዎች ቁጥር 5 አድርሶታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ በዩክሬን ላይ ያደረገች ያለችውን ወታደራዊ ጥቃት ከዩክሬን ዋና ከተማ ኪየቭ ወደ ምስራቃዊ አቅጣጫ ባደረገችበት በአሁኑ ወቅት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ዛሬ ቅዳሜ ወደ አውሮፓ አምርተው ዋርሳ ውስጥ ከፖላንድ ፕሬዚዳንት አንድሬ ዱዳ እና ከሌሎች የፖላንድ ባለስልጣናት ጋር ሩሲያ በዩክሬን ላይ ስለፈጸመችው ወረራ እየተወያዩ ነው። የኔቶ አባል የሆነችው ፖላንድ እስካሁን ከ2 ሚሊዮን በላይ የሚሆኑ የዩክሬን ስደተኞችን ተቀብላ በማስተናገድ ላይ ስትሆን ባይደን ከዋርሳው ከንቲባ ራፋል ትራዛስኮቭስኪ ጋር ሆነው የተወሰኑ ስደተኞችን ይጎበኛሉ፣ በሰብአዊ እርዳታ ስራዎችም ላይ ይወያያሉ ተብሎ ይጠበቃል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ መጋቢት 17 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ናት አቀናባሪ። አሁን ለምሽቱ ወደ ያዝናቸው ዘገባዎችና ቅንብሮች እንወስዳችኋለን። ሕግና ሕገ መንግሥት። የኢትዮጵያን ሕገ መንግሥት ማሻሻልን አስመልክቶ የተሰናዳ ቅንብር ነው። በኢትዮጵያ የተለያዩ የፖለቲካ ውይይቶች ሲካሄድ የሕገ መንግሥት ማሻሻያ ጥያቄ በተደጋጋሚ ሲነሳ ይሰማል። በተለያየ ጊዜም ሕገ መንግሥቱ በአግባቡ ተግባራዊ እንዲደረግ የሚጠይቁ እንዳሉ ሁሉ እንደማይወክላቸው በመግለጽ እንዲሻሻል የሚጠይቁም አሉ። የአዲስ አበባው ዘጋቢያችን ምትኩ ፈቃዱ በኢትዮጵያ ባለው ተጨባጭ ሁኔታ በስራ ላይ የሚገኘውን ህገ መንግስት ማሻሻል ቢፈልግ ምን ሊደረግ እንደሚችል 2 የህግ ምሁራንን አነጋግሮ ተከታዩን አጠናቅሯል።
በአዲስ አበባ ዩኒቨርሲቲ የህግ መምህሩ ረዳት ፕሮፌሰር የነሆን ብርሌ ምላሽ ህገ መንግስቱ በስራ ላይ ያለ ፈተና ሲያጋጥመው ሊሻሻል እንደሚችል በመግለጽ ሀሳባቸውን አካፍሎናል።
አንድ ህገ መንግስት የሚሻሻለው በስራ ሲፈተን ስራ ላይ በሚውልበት ጊዜ፣ ምክንያቱም መቃወጫዎች በሰዓቱ ወደፊት ግልጋሎት ላይ የሚውል ህገ መንግስት ሀገር የሚያስተዳድር መንግስት የመመስረት ሁኔታ በመንግስቶች መካከል ያለውን ግንኙነት የሚገዛ ዝሮ ዝሮ በሀገሪቱ ውስጥ በጣም ፋይዳው ከፍ ያለ ህግ እንደመሆኑ መጠን በሰዓቱ ህገ መንግስቱን የቀረጹት ሰዎች በገባቸው ልክና ወደፊት ይሆናል ብለው በገመቱት ልክ ነው ህገ መንግስቱን የሚቀርጹት። ነገር ግን ህገ መንግስቶቹ የሚኖሩት በተቀያሪ በተለዋዋጭ ዳይናሚክ በሆነ ኢንቫይሮንመንት ውስጥ በመሆኑ እነሱ የሚያስተዳድሩት ህዝብ በየጊዜው ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ለውጦች ስለሚኖሩ ከእነዚህ ለውጦች ጋር የግድ አብሮ መራመድ ስላለበት ህገ መንግስቱ በየጊዜው እኛ ሀገር ብቻ ሳይሆን የሌሎችም ሀገሮች ህገ መንግስት በየጊዜው ይቀየራል፣ ይለወጣል፣ ይሻሻላል። በዋነኝነት ስለማሻሻል ስለሆነ እያወራን ያለ ነው። ህገ መንግስቶች የሚሻሻሉት በዋነኝነት በሁለት ምክንያት ነው። አንደኛው ከተለዋዋጩ ሶሲዮ ኢኮኖሚክ እና የፖለቲካ ሁኔታ ጋር አብሮ ለመሄድ ለራሳቸው ቆይታ ለኤግዚስተንሳቸው አንድ፣ ሁለተኛው ደግሞ ለተቀባይነታቸው እነሱ ስታቲክ ሆነው ቋሚ ሆነው ሳይቀየሩ ህዝቡ እነሱ የሚያስተዳድሩት የፖለቲካ የማህበራዊ እና የኢኮኖሚ ሁኔታ አውዱ እየተቀየረ በመጣ ቁጥር የማይቀየሩ ከሆነ የተቀባይነት የቅቡልነት ችግርም ይገጥማቸዋል።
በወለጋ ዩኒቨርሲቲ የህግ መምህሩ ረዳት ፕሮፌሰር ሰለሞን እምሩ የአንድ ሀገር ህገ መንግስት በሶስት ምክንያቶች ሊሻሻል እንደሚችል ይጠቁማሉ።
ህገ መንግስት በተለያየ ጊዜ አንድ ሀገር ውስጥ የሚቀየረው አስገዳጅ ሁኔታዎች ሲኖሩ ብቻ ነው።
ለምሳሌ አዲስ ሀገር ሲመሰረት ወይም ደግሞ ከሌላ ሀገር ሲለያይ በሴሴሽን ይሆናል በተለያየ መንገድ ራሱ የቻለ ሀገር ሲመሰረት ህገ መንግስት ያስፈልጋል። ሁለተኛ ላይ ምናልባት በአንድ ሀገር ውስጥ በሪቮሉሽን ይሁን በተለያየ መንገድ በኃይል መንግስት ይቀየር አዲስ ህገ መንግስት ወይም ይሻሻላል ወይም አዲስ ህገ መንግስት ይመሰረታል ማለት ነው። በሶስተኛ ደረጃ አንድ ሀገር ውስጥ አዲስ ሀገር ባይመሰረትም ወይም ደግሞ መንግስት በኃይል ባይቀየርም በሪፎርሜሽን ሚሻሻሉ ነገሮች አሉ። መሰረታዊ የሆኑ ኢንስቲቱሽናል እና ሌጋል ወይም ፖለቲካል ሪፎርም ሲኖር አንድ ህገ መንግስት ይታደሳል ወይም ደግሞ አሜንድድ ይደረጋል ማለት ነው።
አሁን በስራ ላይ ያለው የኢትዮጵያ ህገ መንግስት ከጅምሩ አሳታፊና አካታች ስላልነበረ የቅብሉነት ችግር አለበት ብሎ የሚያምኑት ረዳት ፕሮፌሰር የኔሁን ብርሌ ናቸው። አክለውም ህገ መንግስቱ ሙሉ በሙሉ ተግባራዊ ሆኖ ቢሆን ኖሮ ኢትዮጵያ አሁን ከገባችበት ችግር በላይ ችግሮች ውስጥ ልትገባ ትችል እንደነበር በመግለጽ ሐሳባቸውን አጋርተናል።
የህገ መንግስት ያ በህገ መንግስቱ በሚወጣበት ጊዜ አሸናፊ የነበረውን ሐሳብና የፖለቲካ አመለካከት የፖለቲካ ፓርቲ የሚወክል ሌሎችን በአግባቡ ያላሳተፈ በዚህ መሰረት ቅቡልነቱ የወረደ አገሪቱንም ምናልባትም አንዳንዶቹ እንደሚሉት ለዛ የዛሬ 10 15 20 አመት በፊት ሲሉ እንደነበሩት አሁን ያለንበት ደረጃ ላይ ሊያደርግ የሚችል የሚከፋፍል ተወስ የሚያባላ ነው ይባል ነበር። ስለዚህ እንቅስቃሴዎች ጥሪዎች ድሮም ነበሩ ይለወጥ ይቀየር ይሻሻል የሚሉ በተለይ አንቀጽ 39 እና አንዳንድ አንቀጾችን በተመለከተ የቡድን ዘመም መብቶችን ጋር ተያይዞ እሱ አካባቢ የተነከረ ነገር አለ አላግባብ የሆኑ ትርክቶችን ያዘ ነው የሚሉ ስለነበሩ ከዶክተር አብይ መንግስት ከመምጣቱን በፊት ጀምሮ ነበሩ። የዶክተር አብይ መንግስት ከመጣ በኋላ ደግሞ የዛ መንግስት የዛ ህገ መንግስት መውጣትና በኔ መቃብር ላይ ነው የሚቀየር የሚለው የፖለቲካ ዶሚኔት ያረገው የፖለቲካ ፓርቲ ከስልጣን ስለለቀቀ ህገ መንግስቱ እንደውም እስከዛሬ አይቆይም ባጭር ጊዜ ውስጥ ይሻሻላል የሚሉ ተስፋዎች እምነቶች ነበሩ። ኢትዮጵያ ውስጥ ህገ መንግስቱን ሙሉ በሙሉ ስራ ላይ ስላላዋልን ያሉት ችግሮች በሙሉ ነጥረው ወጥተዋል ብሎ ማለት አይቻልም። ይሄ ምንም ጥርጥር የለው። ምናልባትም ባለፉት 25-26 አመታት ይሄን ህገ መንግስት ከአንቀጽ 1 እስከ አንቀጽ 106 ፐርሰንትን በስራ ላይ አውለን ቢሆን ኖሮ አሁን ከምናያቸው ችግሮች የበለጡ ሌሎችም ችግሮች ልናይ እንችል ነበር። ያ ማለት ግን አሁን ህገ መንግስቱ ላይ ችግሮች እያየን አይደለም ማለት አይደለም። ችግሮች እየታዩ ነው። ገና አይደለም ተግብረ ነው የተገበርናቸውን አይደለም ገና ከመተግበሩ በፊትም ይሄ ነገር ሊመጣ ይችላል ችግር አለውና ሊለወጥ ይገባዋል ሊሻሻል ይገባዋል የሚሉ ጥሪዎች ነበሩ። አንዳንዶቹ ትክክል መሆናቸውን እያየን ነው። ስለዚህ የህገ መንግስቱ መሻሻል ምንድነው? አሁን ካለንበት ነባራዊ ሁኔታ ያየናቸው ችግሮች ቀዳዳዎች ከመድፈን አንፃር ከፍተኛ ፋይዳ ሊኖረው ይችላል የሚል ግምት አለ።
ረዳት ፕሮፌሰር ሰለሞን እምሩ በበኩላቸው ህገ መንግስቱ በተረቀቀበት ወቅት የአሳታፊነት ጥያቄ ተነስተውበት እንደነበር ገልጸው ሆኖም ግን መጥፎ የሚባል ህገ መንግስት እንዳልሆነ ይናገራሉ።
አዎ እንደሚታወቀው በአለም ላይ የማይቀየር ህገ መንግስት የለም። ምናልባት አንቀጽ ሊኖረው ይችላል። የህገ መንግስት ውስጥ የተቀመጡ ወይም ደግሞ ኮንቴንቶች በሶስት ነው የሚከፈሉት በአጠቃላይ ማለት ነው። አንደኛ በቀላሉ የሚሻሻሉ አንቀጾች ሊኖሩ ይችላሉ ወይ ፍሌክሲብል የሚባል ማለት ነው። ሁለተኛ ደረጃ ላይ በጣም በስትሪንጀንት የሆነ በከፍተኛ ፕሮሲጀር የሚፈልጉ ወይም ደግሞ በቀላሉ መቀየር የማይቻል አንቀጾች ሊኖሩ ይችላሉ። በሶስተኛ ደግሞ በፍጹም የማይቀየሩ አንቀጾች ሊኖሩ ይችላሉ። ኢተርናል ክሎዝ የሚባሉ አንቀጾችን ሊያዝ ይችላል ህገ መንግስቱ ውስጥ ማለት ነው። በኢትዮጵያ እንትን ሲናይ በሁለተኛ ደረጃ ላይ የተቀመጠ ነው። ሪጂድ ነው ህገ መንግስቱ ይቀየራል ግን ነገር ግን ይሄ ህገ መንግስት በተለያየ መንገድ ሲጻርቅም ድራፍቲንግ ስቴጅም ላይ አፕሩቫል ላይም ብዙ ችግሮች ወይም እንትኖች እንደነበሩ ይታወቃሉ። ለምሳሌ መጀመሪያ ደረጃ በመጀመሪያ ድራፍቲንግ ስቴጅ ላይ የተባረሩ ፓርቲዎች ነበሩ። ከዛ በትራንዚሽናል ጋቨርንመንት ጊዜ የተባረሩ ከዛ ተገፍቶ የወጡ ፓርቲዎች ነበሩ። እነሱ አላቀፈም ወይም ደግሞ የነሱን ይሁንታ ያላገኘ ህገ መንግስት ነው ብሎ የሚያስቀምጡ ሰዎችም አሉ። ነገር ግን አንድ ጥያቄን መልሷል ይሄ ህገ መንግስት ለብዙ ጊዜ ለመቶ አመታት በላይ የቆየ ጥያቄ የማንነት ጥያቄ መልሷል። ፕራክቲካሊ ይሄ ሁሉ ኔሽናሊቲስ እንደ ፒፕልስ በተገቢው ሁኔታ በአግባብ ተካፍሏል ሜኪንግ ፕሮሰስ ውስጥ ተሳትፏል ማለት ባይቻልም በኮንቴንት ደረጃ ይሄ ህገ መንግስት በአለም አቀፍ ደረጃ ላይ የታወቀ መብት አቅፎ ይዟል ኮንቴንት ነው ለምሳሌ አንቀጽ 39 ላይ የተቀመጠ ዘ ራይት ቱ ሴልፍ ዲተርሚኔሽን አንኮንዲሽናል ራይት ቱ ሴልፍ ዲተርሚኔሽን ምሎ የብሔረሰቦች ብሔሮችና ህዝቦችን መብት የሚመልስ በኮንቴንት ደረጃ ይዟል እንደሚታየው ብዙ ሰዎች ብዙ ፓርቲዎች የሚጠይቁት ይሄን አንቀጽ ለማቀልበስ ነው ይሄ ደግሞ ለሀገሪቱ አደገኛ አካሄድ ነው ባይቀየር ጥሩ ነው ዘ ራይት ቱ ሴልፍ ዲተርሚኔሽን
በኢትዮጵያ ህገ መንግስት አንቀጽ 47 ስር 9 ክልሎች እንዳሉ ይገልጻል። በአሁኑ ጊዜ ደግሞ በኢትዮጵያ ውስጥ በህዝብ ድምጽ ውሳኔ 2 አዳዲስ ክልሎች በመጨመራቸው ሀገሪቱ ውስጥ የክልሎች ቁጥር ወደ 11 ከፍ ብሏል። ከዚህ አንጻር ህገ መንግስቱ ማሻሻያ አስፈልገውም ወይ የሚል ጥያቄ ቀረበላቸው ረዳት ፕሮፌሰር የኔሁን ብርሌ የክልሎች መጨመር በራሱ የህገ መንግስት ማሻሻያ ባያስፈልገውም ነገር ግን የአዳዲስ ክልሎችን መጨመር ህገ መንግስቱ ለማሻሻል ፍላጎት እንዳለ አንድ ማሳያ ሊሆን ይችላል በማለት ይናገራሉ።
በህገ መንግስታችን 9 ክልሎች አንድ ከተማ መስተዳድር እንዳለ ይታወቃል። ከዛ በኋላ ደግሞ የድሬዳዋ ጉዳይ የህግ ጉዳይ ሳይለይለት ራሱን የቻለ የከተማ መስተዳድር ነው ቀጥሏል። ከዛ በኋላ የተጨመሩ ክልሎች አሉ። ክልልን መጨመር በተፈለገ በተያያዘ ህገ መንግስቱ በሰዓቱ በሚቋቋምበት ጊዜ የነበሩትን ክልሎች ዘረዘረ እንጂ እነዚህ ብቻ ናቸው ወይም ከዚህ ውስጥ የለም የሚል መደምደሚያ ላይ አልደረሰም። አንደኛ እሱ ነው። ሁለተኛው ክልል ለመጨመር የግድ ህገ መንግስት ማሻሻል አለበት የሚል የህገ መንግስት አረዳድ ሊኖር ይገባል ብዬ አላሰብም። ምክንያቱም ህገ መንግስቱ ራሱ ክልሎች ሊጨመሩ እንደሚችሉ በማሰብ ክልል የሚመሰረትበትን ሂደት አስቀምጧል። ስለዚህ ክልል ራሱ ህገ መንግስቱ ሊጨመሩ የሚችሉ ክልሎች ሊኖሩ እንደሚችሉ በማሰብ የአካሄዱን ባስቀመጠበት ሁኔታ ክልል በተጨመረ ቁጥር ህገ መንግስቱ ይሻሻላል ማለት አይደለም። ያ ማለት ግን አሁን ህገ መንግስቱ ወደፊት ቢሻሻል እነዚህ የተጨመሩት ክልሎች አብረው ሊስት አይደረጉም ማለት ግን አይደለም። መደረግ አለባቸው። እንደዛ ካልሆነ ችግር አለ ማለት ነው።
ተመሳሳይ ጥያቄ የቀረበላቸው ረዳት ፕሮፌሰር ሰለሞን ምሩ በሰጡት ምላሽ የክልሎች መጨመር ምንም አይነት የህገ መንግስት ማሻሻያ አያስፈልገውም ይላሉ።
አዲስ ክልል ለመመስረት ኢትዮጵያ ውስጥ ህገ መንግስቱን መሻሻል አያስፈልግም። ለምን? ህገ መንግስቱ ላይ በግልጽ እንደተቀመጠው አንቀጽ 391፣ አንቀጽ 393 እንዲሁም አንቀጽ 47 1 እና 3 ላይ በግልጽ እንደተቀመጠ አንድ ሌላ ክልል መመሰረት እንደሚቻል በአንድ ክልል ውስጥ የሚኖሩት ብሔር ብሔረሰቦችና ህዝቦች በፈለጉበት ሰዓት የራሳቸውን እድል በራሳቸው በመወሰን አዲስ ክልል መመሰረት እንደሚችሉ ህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ላይ በግልጽ አስቀምጧል። ስለዚህ አሁን እንደሚታወቀው ሲዳማ ክልል አዲስ ነው። ደቡብ ምዕራብ ኢትዮጵያ የተመሰረተ አዲስ ክልል አለ። ገና ሌላ የሚመሰረትም አዲስ ክልል ሊኖር ይችላል።
በኢትዮጵያ አሁን ስልጣን ላይ የሚገኘው መንግስት ኢትዮጵያ የቋንቋ ፖሊሲ እንዲኖራት የሚኒስትሮች ምክር ቤት ረቂቁን ማጽደቁ ይታወሳል። ከዚሁ ጋር በተያያዘ የኢትዮጵያ ባህልና ስፖርት ሚኒስቴር የፌደራል የስራ ቋንቋዎችን ለመጨመር ቅድመ ዝግጅቶችን ማጠናቀቁን ገልጿል። ነገር ግን የኢትዮጵያ ፌደራላዊ ሪፐብሊክ ህገ መንግስት አንቀጽ 5 ንዑስ 2 መሰረት አማርኛ የፌደራል የስራ ቋንቋ መሆኑን ተደንግጓል። ሌሎች ቋንቋዎችን የፌደራል መንግስት የስራ ቋንቋ ለማድረግ የህግ ማሻሻያ አስፈልገውም ወይ ተብሎ የተጠየቁት ረዳት ፕሮፌሰር የኔሁን ብርሌ በሰጡት ምላሽ የተመረጡትን ቋንቋዎች የፌደራል መንግስት የስራ ቋንቋ ለማድረግ የህግ መንግስት ማሻሻያ መጠበቅ አያስፈልግም። ነገር ግን የፌደራል መንግስት የስራ ቋንቋን ምክንያት በማድረግ ህገ መንግስቱን ማሻሻል ይቻላል ይላሉ።
የቋንቋ ጉዳይ በጥያቄ መልስ ሲነሳ ቆይቷል። አማርኛ መሆኑ ላይ ብቻ ሳይሆን ሌሎች ቋንቋዎች የሚጨመሩ ይገባል። የሌላ ቋንቋ ተናጋሪዎች አማርኛን በአግባቡ የማይናገሩ ሰዎች ኢትዮጵያ ውስጥ ብዙ ናቸው እና ቋንቋው ይጨመር የሚሉ ነገሮች አሉ። በመርህ ደረጃ አንቀጽ 5 እንደውም አንቀጽ 5:1 የአማርኛን የስራ ቋንቋ ከማድረጉ በፊት አንቀጽ 5 ሁሉም የቋንቋዎች የመንግስትን እውቅና በእኩልነት የመንግስትን እውቅና እንደሚያገኙ ተደግጎ ይገኝ። ስለዚህ የዛ ሎጂካል ኮንሲኩዌንስ ነው አንድ የስራ ቋንቋን መጨመር ልክ አማርኛን ከሌሎች የሚያስበልጠው የስራ ቋንቋ ሆኖ በሰዓቱ መመረጡ ካልሆነ በስተቀር ሁሉም ቋንቋዎች በእኩልነት በመንግስት ሪኮግናይዝ እንደሚደረጉ እውቅና እንደሚያገኙ የተቀመጠ ስለሆነ አሁን በቋንቋ ፖሊሲ አጥንቶ አንድ ወይ ሁለት ቋንቋዎችን መጨመር የዚህ የእኩልነታቸው መገለጫ አንዱ እንጂ የግድ ህገ መንግስት ተሻሽሎ ቢጨመሩ ጥሩ ነው። የግድ ግን ህገ መንግስት ካልተሻሻለ ቋንቋ መጨመር አለ ማነው ቋንቋ መጨመር አይችልም የሚል መደምደሚያ ላይ ከሚደርሶች ውስጥ አይደለሁም እኔ። እነዚህ ነገሮች ግን ለህገ መንግስቱን ለማሻሻል ዳርዳርታ ናቸው ወይ? አዎ።
ረዳት ፕሮፌሰር ሰለሞን እምሩ በበኩላቸው የተመረጡትን ቋንቋዎች የፌደራል የስራ ቋንቋ ለማድረግ የህገ መንግስት ማሻሻያ አስፈላጊ ነው በማለት ይገልጻል።
የኢትዮጵያ ይሄ የቋንቋ ፖሊሲ ከዚህ በፊት የነበረው በጣም በተለያየ ሪሰርችም እንደተገለጸ እንደዛው ምሁራን በዛ ኤሪያ ላይ የሚሰሩ ሰዎች እንዳስቀመጡት ኢትዮጵያ በህገ መንግስቱ ውስጥ ያለው የቋንቋ ፖሊሲ ወይም ደግሞ በህገ መንግስቱ ውስጥ ያለው የአሁኑ ፖሊሲ ትክክለኛ እንዳልሆነ በተደጋጋሚ ተረጋግጧል። ለምን አሁን በኢትዮጵያ ደረጃ በአንደኛ የሚናገር ቋንቋ አለ? ለምሳሌ ኦሮሚያ ቋንቋ እንኳን በኢትዮጵያ ደረጃ ውስጥ ያለ ቋንቋ ነው። ስለዚህ ህገ መንግስቱ ሲረቀቅ የአሁኑ ህገ መንግስት 1995 እንደ ፈረንጅ አቆጣጠር ማለት ነው የአንድ ቋንቋ ሞኖሊንጓል ፖሊሲ የሚባለውን ፖሊሲ ኢትዮጵያ በመቀበሏ ራሱ በዛ ስህተት ነበረ የሚሉ ሰዎች አሉ። እኔም ራሴ እንደዛ አቋም አለኝ። አሁንም የፌደራል የመንግስት የስራ ቋንቋ አማርኛ ብቻ እንደሆነ ነው የሚታወቀው ማለት ነው። ሌላ ቋንቋ ተጨምሯል ማለት አይቻልም። ግን ገዢው መንግስት ያን ፍላጎት አለው? አዎ አለው፣ የታየ ነው በፕራክቲካሊ። ስለዚህ መጨረሻ ላይ ህገ መንግስቱን በማሻሻል ህገ መንግስታዊ መብት እንዲሆን እንዲደነገግ አንቀጽ 5ን ማሻሻል የሚቻል ይሆናል ማለት ነው።
በአጠቃላይ በህገ መንግስት ማሻሻያ ላይ አሁን አገሪቱን በመምራት ላይ ከሚገኘው መንግስት በግልጽ የተሰጠ መግለጫ ባይኖርም ባሳለፍነው ሳምንት ብልጽግና ፓርቲ ባካሄደው አንደኛ ጠቅላላ ጉባኤው ላይ ንግግር ያደረጉት የፓርቲው ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ህገ መንግስት ማሻሻል የሚችለው ህዝብ ነው በማለት ገልጸው፣ ነገር ግን እንደ ሀገር ሊደረግ በታሰበው ሀገራዊ ምክክርና ውይይት ላይ የህገ መንግስት ማሻሻል እንደ አንድ አጀንዳ ሊነሳ ይችላል በማለት ማብራሪያ ሰጥቷል። ለአሜሪካ ድምጽ ከአዲስ አበባ ምትኩ ፍቃዱ።
ምትኩን ለዝግጅቱ አመሰግናለሁ። የሳይንስና ከፍተኛ ትምህርት ሚኒስቴር ስቴም ሲነርጂ ከተሰኘ መንግስታዊ ያልሆነ ተቋም ጋር በመተባበር በሀገሪቱ የተለያዩ አካባቢዎች ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰብን ችግር መቅረፍ የሚችሉ የቴክኖሎጂ ፈጠራ ስራቸው ልዩ ብቃት አሳይተዋል ለተባሉ 10 ሴት ተማሪዎች ሽልማት አበርክቷል። ሽልማቱም በተለይ በቴክኖሎጂ ዘርፍ የሚታየውን ጾታዊ አለመመጣጠን ለመቅረፍና እጅግ አናሳ የሆነውን የሴቶች ተሳትፎ ለማሳደግ እንደሚረዳም ተገልጧል። ስምኝሽ የቆየ በውድድሩ ያሸነፉ ተማሪዎችንና በአፍሪካ በቴክኖሎጂ ዘርፍ የሚታየውን ተመሳሳይ የጾታ አለመመጣጠን ይዞታ ለመቅረፍ እየጣሩ የሚገኙ ሴት ተማሪዎችን አነጋግራ ተከታዩን አሰናድታለች።
ከጅማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ የሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶችና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች።
ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ሴቶች ሲባል የሆነ የሚሰጣቸው ኢሜጅ አለ፣ ወንዶች ሲባል እና ኤሌክትሮኒክስ ስታገኝ እና ምትገኝ ችግር ምን እንዴት እንደሆነ እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲድ ነው እና ኢቨን ክላስ ዲስከስ ስናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማር የምትፈልጉት ምናምን ስለሆነ ወደ ኢንጂነሪንግ ወደ ኤሌክትሪካል ወደ ኮምፒውተር ወደዛ ቤድ ይለኛል ምናምን። ምን ሆነሽ ነው ውጤት እያለ አንቺ ማማ ያለብሽ ሜዲሽን ነው ላይክ የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ።
በሐዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ተይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች።
ያኔ ራሱ ፕሮጀክት ታይትላችንን ስንመርጥ በቃ ኤቭሪዋን በዚህ አጭር ጊዜ በፍጹም ልጨርሻችሁን በቃ በዛ ላይ እንዴት አርግሽ? እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አለ አይደለ? የወንዶች ነገር ተብሎ ነው የሚታሰበው ብዙ ጊዜና በቃ ኮድ ማድረግ ያሱ ሆነ እንደ ዊርድ ነገር ነበር የሚያሳየኝ ነገርና ብቻ ብዙ ሰው አትቺው ማይነት ፕሬዠር ነበር በጣም ቲጭንብኝ የነበረው ከብዙ ሰዎች ግን በቃ ይሄን ነገር ማድረግ አለብኝ ምንድነው እንዳልችል የሚያደርገኝ ብዬ ደፍር የገባውበት በጣም አልሽቶኝ ነበር ምክንያቱም በጣም አጭር ጊዜ ነበር የተሰጠን ክላስ አለ በዛ ላይ ኤግዛሞች አሉ የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን ሊደር ስለሆነ እና አብዛኛው ፕሬዠር በቃ በጣም ብዙ ፕሬዠር ነበረብኝ እዛ ሰሞን
ሱማያና ሳምራይት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ 10 ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች በፈጠራ ስራቸው ለተመረጡ 10 ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቀርበዋል። ለምሳሌ ሳምራይት የሰራችው የአበባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በምርት ላይ ያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው።
የአበባ ተክል መታመምና አለመታመሙ በኤአይ የታገዘ ሲሆን ስካን አድርጎ ይሄ ነገር ኢንፌክትድ ነው ኦር አይደለም በዚህ ዲዚዝ ኢንፌክትድ ሆኗል የሚል ነው። አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል ምክንያቱም አሁን እኔ ያሰለጠንኩት ማሽኑ ታፈለጥኛለሽ ዋናው ስራ እሱ ነው ኤአይ እንደዛ ነው ልክ እንደ ሰው እንዲሰራ ማድረግ ስለሆነ ማሽን ዋና አላማው እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰጥቼው ነው ግን የሌሎችም ክሮፖችን ምናምን ሰጥተሹ ማሽኑን ካሰለጠንሹ ሞዴሉን ካሰለጠንሹ ለኤቭሪቲንግ መስራት ይችላል ለአግሪካልቸሩም ለብዙ ነገሮች በብዙ ሽንኩርት ቲማቲም ለብዙ ነገሮች መስራት ይችላል እና ስኮፑ በጣም ሰፊ ነው። እኔ አሁን ለፕሮጀክቱ ጀስት ካሊንግ ታይም አንጻርና ካሊንግ ሪሶርስ አንጻር ለዛ ነው አነስ አድርጌ በሮዝ ብቻ ያደረኩት እንጂ ሞዴሉ በጣም ብዙ ነገር ሊሰራበት ይችላል።
ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች።
ከኢሜጆች ላይ ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሑፍ አነበብኩኝ። ከፎቶ ላይ ቴክስቱን ኤክስትራክት አድርገን መውሰድ ከቻል አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ እና ምንድን ነው የሚያደርገው ስታንድ አለው ስታንድ ላይ መጽሐፉን መክፈትና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው አማርኛና እንግሊዝኛ ነው ለጊዜው እየሰራ ያለው እና ላንጉጅ ሴሌክት የሚያደርግበት ሜኑ አለ ኦራል ሜኑ ነው በተኖች አሉት። ከሰላምታ ካቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛም በአማርኛም ይጠይቃል። ከዛን ሪስፖንስ ሲሰጠው በታይሚንግ ይጠብቀዋል ማለት ነው። እዚህ ቋንቋ ይመርጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን ስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው።
በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከ10% ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራዊት ትገልጻለች።
ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይክ እየረዳሽም ይመስለዋል። አረ ይሄ ነገር እኮ ምቺው ነገር አይመስልም ከባድ ይመስላል ይቀርብሽ አይሻልም ብሎ ይሆናል አይደለም ኮንፊደንሴሽን እየገደለው ግን ራሱን እንደ ጥሩ ሰው ለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ይብል ሊደር ከሆኑ ኮዲንግ ፓርቱ ላይ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም ወንዶቹ ናቸው እንዲሰሩ የሚደረጉት እና ሴቶቹ ደግሞ ቲዮሪ ፓርቱን ነው የሚሰሩት እና በዛ አራንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ እና አስተማሪዎች የማሆን አንዳንዱ ይሄ ነገር እኮ ከባድ ነው በማስተርስ ደረጃ ነው የሚሰራው በአጭር ጊዜ ውስጥ መስራት ግን አይከብድሽም? አረ ከባድ ነው ምናምን እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል፣ እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አድርገው የሚያመጡት ምንድን ነው፣ ይሄ ነገር ከባድ ነው፣ በዛ ላይ ሴት ነሽ ይከብድሻል፣ ብዙ ጊዜ እንደዚህ አልተለመደም፣ ይቅርብሽ አይነት ነገር ነው።
ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች።
መቼም ቢሆን ተስፋ መቁረጥ የለብንም፣ ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን ራሴን ነው ፕሩቭ ያደረግኩት፣ በዛ መሀል ምን ያህል ጠንካራ እንደሆንኩኝ ነው እንዳቅ የረዳኛ። እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያኔ ደፍሬ እነዚህ ነገሮች በማድረጌ ፕላስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁን ምን ያህል ብጥር ሰክሰስፉል መሆን እንደምችል ስለገባኝ መቼም ተስፋ መቁረጥ እንደሌለብን፣ እኛ ሴቶች በጣም በጣም ብሪሊየንት እንደሆንን፣ መጣር ብቻ እንደሚጠበቅብን እና ሶሽየቲያችን ላያችን ላይ የጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበረ። ለጓደኞቼም ፕሩቭ ስላደረግኩኝ ለራሴም ደግሞ ፕሩቭ ስላደረግኩኝ በጣም ደስ ብሎኛል።
ሱማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚያጋልጣቸውና ድጋፍ በማጣት ከህልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች።
በየዩኒቨርሲቲውም በየቦታም ይህንን ለመደገፍ ተብለው የተዘጋጁ ተቋማቶች አሉ። ልክ እንደ ስቲም ፓወር ቲንክ ኢነርጂ ምናምን ያሉ ማለት ነው። አንፎርችኔትሊ ግን እኔ ኤክስፖዝ አልሆንኩም ነበር ለነዛ ኢንስቲቱቶች ማለት ነው። በዛ ሰዓት ላይ የማገኘውን ሰፖርት የነበረው አንድ ከመምህራኖቼ፣ አድቫይዘራችን በጣም ሰፖርቲቭ ነበር፣ ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኝ የነበረው ማለት ነው። ግን አሁን ግራጁዌት አድርጌ ከወጣ በኋላ ያለውን ኢንቫይሮንመንት ሳም ድጋሚ ሲመለከት ነበሩ ተቋማት። ምሳሌ ስቲም ሲነርጂ በየዩኒቨርሲቲው ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ። ሌላው ነገር ግን እንደዚህ አይነት ነገር አስቦ ጠንክሮ እንትን ለማለት ከድጋፉ መጀመሪያ ራሳችን ጋር ያለው ሞቲቭ በጣም የሚወስደው ይመስለኛል።
ሱማያና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት መንገድ ጀምራለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽንና እንግዶቿን አመሰግናለሁ። አድማጮች፣ ተከታዩም የቴክኖሎጂ ነክ ዝግጅት ነው። ቨርቹዋል ሪያሊቲ ምናባዊ እውነታ ኢትዮጵያ ውስጥ ብዙ ያልተሄደበት የሳይንስ ዘርፍ ነው ሲል ይንደረደራል። ሰዎች ከውስን ስፍራ ሳይንቀሳቀሱ በኪሎ ሜትሮች ርቀት የሚገኙ ስፍራዎችን እንዲያስሱ ያደርጋል። ዝግጅቶችን እንዲታደሙ በተለያዩ እንቅስቃሴዎች ውስጥም እንዲሳተፉ ያግዛል። ይህን ዘርፍ ለኢትዮጵያውያን በማስተዋወቁ ረገድ ስሙ በበጎ እየተነሳ ያለው ተቋም ጉዞ ቴክኖሎጂስ ይሰኛል። የድርጅቱን መስራችና ዋና ስራ አስፈጻሚ ዳንኤል ጌታቸውን ሀብታሙ ስዩም አነጋግሮ ተከታዩን ይዘው ቀርቧል።
ጉዞ ቴክኖሎጂስ ከተመሰረተ 1-2 ዓመት ከ6 ወር እንደዚህ ይሆናል። ከዛ በፊት ድርጅቱ የሚሰራቸው ስራዎች ላይ በግል ደረጃ ለመንቀሳቀስ እንሞክር ነበረ። እኔ በበኩሌ ከዩኒቨርሲቲ ተመራቂ ከወንጉበት ፕሮጀክት ጀምሮ ማለት ነው። እና ትልቁ እንድንከፍት መሰረት የሆነው ቴክኖሎጂ ተጠቅሞ በተለይ የቨርቹዋል ሪያሊቲ ወይም ይህ ምናባዊ እውነታ የምንለውን ተጠቅመን የኢትዮጵያ ታሪካዊ ቦታዎች፣ ቅርሶችን ዘመናዊ በሆኑ መልኩ ሰዎች ካሉበት ቦታ ሆነው እንዲጎበኙ ለማስቻል በሚል ነው። ግን አሁን ላይ ሰፋፊ ሌሎች ስራዎችን በጎን ለጎን እየሰራ እንገኛለን።
በጥቂት ዓመታት ውስጥ የተለያዩ ሰዎችን ትኩረት የሳቡ አገልግሎቶችን እየሰጣችሁ ምርቶችንም እያስተዋወቃችሁ እንደሆነ ሰምተናል። በጤና ዘርፍ እንዲሁም ደግሞ በግብርናው ዘርፍም የኢትዮጵያውያንን ኑሮ ለወደፊቱ ሊያቀሉ የሚችሉ አንዳንድ አገልግሎቶችን እየሰራችሁ እንደሆነ ሰምተናል። ስለ እነሱ እስቲ ንገረን።
ትንሽ ከላይ ለመጀመር በሁለት አይነት መልኩ ነው የኛ ድርጅቱ ስራዎች የሚሰሩት። አንደኛው ቅድም በጠቀስከው በቱሪዝም ውስጥ በደንብ እየታወቀ የመጣው ይሄ ጉዞ ማፕ ኤክስአር ብለን የምንሰራው ከምናባዊ እውነታ ጋር የተያያዙ ስራዎች ላይ ብቻ ያደለ ወይም እዛ ላይ ፎከስ ያደረገ አንድ እንደ ዲፓርትመንት ነው። ሁለተኛው በኢንተርኔት ኦፍ ቲንግስ እና ሮቦቲክስ ላይ ምርቶችን ወይም እንደዚህ ፊዚካል የሆኑ እቃዎችን ባሉ ሎካል በሆኑ ወይም በሀገር በቀል ታለንቶች በመጠቀም ማምረት ወይም እነሱን ዲዛይን ማድረግ ፕሮቶታይፕ ማድረግ ላይ የሚያተኩር ነው። በሱ ውስጥ የሰራናቸው ብዙ ስራዎች አሉ። የመጀመሪያው ምናልባት በዚህ ዓመት መጨረሻ አካባቢ ላይ እናወጣዋለን በትክክል ብለን ያሰብናቸው ሀሌታ የምንለው ሮቦት ነው። በሁለት አይነት መልኩ ከኮቪድ ኢትዮጵያ ውስጥ ከገባ ከተባለ ጀምሮ እየሰራንበት የነበረ ነው። ራሱኑ ወደ ደግሞ ወደ ግብርና ላይ እንዲውልስ በረሃ አንበጣ አንድ ሰሞን ላይ ጉዳት እየደረሰ ነበረ እና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል ብለን የተለያዩ ኮምፖነንቶችን ስፔሻሊ ለአይተው ከሆነ የበረሃ አንበጣ ለማባረር ብዙ ድምፅ ይፈጥሩ ነበረ ገበሬዎች እና ያ ማባረር ማስፈራራት የሚችል ድምፅ ስለሆነ የበረሃ አንበጣዎችን ስፔሻሊ ኢንጂኒየርድ በሆነ መልኩ ሮቦቶቹ ኢኩዊፕድ አድርገን ሪሞትሊ መቆጣጠር የምንችለው በሶላር ፓወር መስራት የሚችል እንደዚህ አይነት ፕሮቶታይፕ ዲዛይን አድርገን እሱንም ወርልድ ባንክ ላይ 2020 ላይ አቅርበነዋል። አጠቃላይ የኛ ስራ እንደዚህ በሁለት ከፍለን ለኢንተርቴንመንትም የሚሆኑ አዳዲስ አሁን እየመጡ ያሉ ምርቶችን አዲስ 360 ብለን አንድ ይለቀቅነው አለ። እሱም ጥሩ እየሄደ ነው። ልክ እንደ ሙከራ ስራ እያደረግንበት ነው እና ሲመጡ በዛ መልኩ በሁለቱ አድርገን ነው የምንሰራው። የእኛ ዋነኛ ዓላማ እንደማጠቃለል በቱሪዝሙም በቴክኖሎጂ እድገቱም በጣም አሉ በሚባሉ ስራዎች ሎካል ታለንቶችን ወይም እዚሁ ባሉ ኢትዮጵያውያን እንደኔ እንግዲህ እንዳሉ ያሉትን ተጠቅመን ዲዛይን አድርገን መልሶ ደግሞ ወደ ሀገሩ ተጠቃሚ እንዲሆን እዚሁ ኢትዮጵያ ውስጥ ብሎም ደግሞ ሌላም ሀገራት አፍሪካ ውስጥ የእኛ ስራ ተደራሽ እንዲሆን መስራት ላይ ያተኮረ ተቋም ነው።
ምናባዊነት የሚባለው ነገር ምንድን ነው? ሰዎች አንድ ቦታና አንድን ሁኔታ በምናባዊ እውነታ ወይም ቨርቹዋል ሪያሊቲ አሰራር መሰረት እንዴት ነው ሊገነዘቡት የሚችሉት ብለው ሊጠይቁ የሚችሉ አድማጮች ይኖራሉ ብዬ አስባለሁ። በአጭሩ ምንድን ነው ጽንሰ ሀሳቡ ይሄ ቨርቹዋል ሪያሊቲ ወይንም ደግሞ ምናባዊ እውነታ የሚባለው?
ምናባዊ እውነታ ወይም ቨርቹዋል ሪያሊቲ የምንለው እንደ ጽንሰ ሀሳብ ደረጃ አዲስ አይደለም። በአብዛኞቻችን ሞባይል ጌሞችን በስልካችን እንጫወታለን። እነዚህ የምንጫወታቸው ጌሞች አስተውለን ከሆነ ቨርቹዋል የሆኑ ዓለሞች ናቸው። ግን ምናልባት ብዙ በመጫወት ውስጣቸው ጋር ያለን ግንኙነት እየጨመረ እስከ ሶስት ድረስ ሊደርስ ይችላል። የኮምፒውተር ጌምም ሊሆን ይችላል፣ የሞባይል ጌምም ሊሆን ይችላል። የተለያዩ ግን ትልቅ ይሄ የቨርቹዋል ሪያሊቲን ነገር በደንብ እያስተዋወቀው የመጣው በዲስፕሌው ደረጃ ወይም ራሱ በቨርቹዋል ሪያሊቲ ኮምፖነንት ደረጃ እያደገ የመጣው ራሱ ቴክኖሎጂው ላይ። ለምሳሌ ቪአር ሄድሴቶች መምጣት ሲጀምር ኮምፕሊትሊ ሰዎችን ሙሉ በሙሉ ቨርቹዋል ወደሆነ ዓለም ውስጥ ማስገባት ሲጀመር አይ ቲንክ ትንሽ ለውጡም የታየ አቅሙን በደንብ እየተጠናከረ የመጣበት በዛ ደረጃ ይመስለኛል። ቨርቹዋል ሪያሊቲ ብዙ ዘርፈ ብዙ ጥቅም አለው። አንድ መገናኛ ነው ብለን እናስብ። ምናልባት ከዚህ በኋላ ኢንተርኔት የምንለውን ነገር የምንጠቀመው አሁን ላይ እንዳሉ በስልክ ከዌብሳይት ዌብሳይት እየዘለልን የምናያቸው መረጃዎች ብቻ ሳይሆኑ ገብተን ኤክስፒሪየንስ የምናደርጋቸው ናቸው። ለዚህ ምሳሌ የሚሰጥ ለምሳሌ አንድ ሙከራ በደመራ በዓል የደመራ አበራር ስነስርዓትን በቨርቹዋል ሪያሊቲ አድርገን የሰራ ነው አለ። እዛ ላይ ሰዎች ከያሉበት ሀገር ሆነው ይሄንን ስነስርዓት ጆይን ማድረግ እንዲችሉ፣ ብዙ የተራራቁ ቤተሰቦች አብረው መሆን እንዲችሉ በዙም ሚቲንግ ማድረግ አሁን የተለመደ እየሆነ መጥቷል። ከመነጋገር እና በቪዲዮ መልክ ከመተያየት ባለፈ ኤክስፒሪየንሶችን ወይም እነዚህ እንቅስቃሴዎችን፣ ባህል፣ የተለያዩ ጉዳዮችን ባማከለ መልኩ ሰዎች ባሉበት ቦታ ሆኖ ማቅረብ የሚችል ማያያዝ የሚችል ነው ማለት ነው።
ኢትዮጵያ ውስጥ ብዙ የተሄደበት አይመስለኝም። አዲስ በቅርብ ዓመታት ውስጥ እየተስፋፋ ያለ እንቅስቃሴ ወይንም ስራ ይመስለኛል። እንግዳ እንደመሆኑ መጠን ፈተናዎች ይኖራሉ ብዬ አስባለሁ። የገጠሟችሁ ችግሮች ምንድን ናቸው? በምን ሁኔታ አስፈታችሁ?
ይሄ በጣም እንዳለንበትም አህጉር እንዳለንባቸውም ሌሎች መሰረታዊ ችግሮች ትንሽ ፈታኝ ነው። ድርጅቱን ከመመስረቱ በፊት ብዙ እንዳንንቀሳቀስ ወይም ቶሎ ጀምረን ወደ ስራዎች እንዳንገባ ከያዙን አንዱ ነገሮች ምናልባት ይሄ ነገር በጣም ገና ወደፊት የሚታሰብበት አይነት የሚመስል እንደ ቅንጦት የሚታይ አይነት ቴክኖሎጂ ነበረ። በዛ ደረጃ ትንሽ እሱን ለመቀየር እኛም ሰዎችን ማሳመን በሚችሉ አሁን በቨርቹዋል ቴክኖሎጂ ይሄ ቨርቹዋል ሪያሊቲ ቴክኖሎጂ ላይ መስራታችን በቅርስ እና በዚህ በቱሪዝሙ በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ በሴም ታይም ቴክኖሎጂውንም በዛ አስታከው እንዲያዩት ለማድረግ መጣ ነው። ቴክኖሎጂው ግን ሌላ ትምህርት ላይ ስፔሻል በጣም መሰራት የሚችል አቅም አለው። እሱ ላይ እኛም እየሰራ የተለያዩ መድረኮችም ላይ ስለ ቴክኖሎጂ ገለጻ እያደረግን የራሳችንንም ኮሚኒቲ በስራዎችም በተለያዩ መልኩ ኢቨን ቢሮ ድረስ ኢንቫይት እያደረግን እንዲህ ነው የሚሰሩት ኤክስፒሪየንሶቹ እያለ ኢንፍሉዌንስ ማድረግ ይችላሉ የምንላቸውን ሰዎች እያመጣን በደንብ ለማስተዋወቅ ሞክረናል። በመንግስት ደረጃም ብንሄድ አብዛኛው ቢሮ ጋር የሚገጥመን ነገር ይኖራል። ትንሽ አብሮ የመስራት ሰፋ አድርጎ ነገሩን የማየት እንደሚታየው ቅርሶች ላይ ብዙ ጥንቃቄ የሚፈልግ ነገር አለ። ፈቃዶች ከነሱ ማግኘት ይኖርብናል። እነሱ ነው ወደ ዲጂታል ዓለም የምናመጣው እና አብሮ ይሄ ተጋግዞ የመስራቱ ነገር ትንሽ የሚቀረን ነገር ይኖራል። ግን አሁን በሄድንበት መልካም ጅማሮ አለው። በጣም ፈትኖንም የነበረው ድርጅቱን ባቋቋመን በስድስት ወር ውስጥ ይመስለኛል ነበረ ኮቪድ መጥቶ ብዙ ነገሮች ያቆመው እና ያንን ወደ ኦልሞስት 8 ወር የሚሆነውን ያህል ፈታኝ ጊዜ ስራዎችንም እኛ እየሰራን ነበር። ግን ድርጅት ነው የፋይናንሻሊ ብዙ ነገሮች ተፈጥሮ ነበረ። እነሱን ለማስተካከልም እንጻጻፍ ነበረ። ከኢፒ ጌምስ በዛ መልኩ ግራንት አግኝተናል። ይህን ግራንት ተጠቅመን ደግሞ 4 ፕሮጀክቶችን ኢትዮጵያ ላይ የተለያዩ ቦታዎች ላይ የሚገኙ ለምሳሌ ከአድዋ ታሪክን የጀመርነው በመቀጠል የሶፍ ዑመር ታሪክን ከዛ በኋላ አሁን የሚወጣ ቅርብ ጥያና ኮረማሽ የሚባል እነዚህን 4 ፕሮጀክቶች አናውንስ አደረገን እንሰራለን ብለን በዛ ደረጃ ፋይናንሽያሊ ታለንት ዋይዝ በዛ ደረጃ አስተካክለን ነው ወደ እንግዲህ አሁን ወዳለንበት አመትም የደረስ ነው። በዛ ልክ እያስተዋወቀን ያለ ነው። አይ ቲንክ በዚህ ደረጃ ሰውም እየተረዳው ቴክኖሎጂ ላይ በተለያየ መልኩ እኛንም ሲያይ ፌስቡክ ወደ ሜታ መቀየር ራሱ አንድ መነቃነቅ ፈጥሯል። ምንድን ነው ነገ የሚሰራው በዚህ ቴክኖሎጂ የሚለውንም ነገር ማሳየት አይ ቲንክ አሁን ጥሩ እይታ ላይ ያለን ይመስለኛል።
እጅግ በጣም አመሰግናለሁ ዳንኤል ጌታቸው። ጉዞ ቴክኖሎጂ ስለተሰኘው በምናባዊ እውነታ ወይም ቨርቹዋል ሪያሊቲ ላይ የሚያተኩሩ አገልግሎቶችንና ተያያዥ አገልግሎቶችን እየሰጠ ስላለው በወጣቶች የተቋቋመ ተቋም ስለነገርከንና ሀሳባችሁን ስላጋራን በአድማጮች ስም በእጅጉ አመሰግናለሁ። መልካም ጊዜ ይሁንልን።
አመሰግናለሁ።
ሀብታሙንና እንግዳውን ዳንኤል ጌታቸውንም አመሰግናለሁ።
ሄለን ሀዱሽ የሄላዝ የውበት መጠበቂያ ምርቶች አምራች ድርጅት መስራችና ስራ አስኪያጅ ናት። አንድ የንግድ ሰው የንግድ ስራ ሲጀምር ችግርን መቅረፍ አልሞ መሆን አለበት የምትለው ሄለን በቅርቡም ነዋሪነታቸውን በዚህ በዩናይት ስቴትስ ያደረጉና ከስደተኛው ማህበረሰብ የሆኑ የተሳካላቸውን የንግድ ስራ ባለሙያዎች በሰፈሩበት መጽሐፍ ላይ ጥረቷ ተዘግቧል። ኤደን ገረመው ከሄለን ጋር ቆይታ አድርጋ ተከታዩን አሰናድታለች።
ነዋሪነቷ በዋሽንግተን ዲሲ አካባቢ የሆነው ሄለን ሀዱሽ ትውልደ ኢትዮጵያዊት የንግድ ሰው ናት። አባቷ የባንክ ቤት ባለሙያ ስለነበሩ በተለያየ ጊዜ የስራ ቦታቸው ሲለዋወጥ አብራ በመዞሯ ልጅነቷን በወለጋ፣ ደብረ ማርቆስ፣ ደሴ፣ መቀሌ እያለች በብዙ የኢትዮጵያ ክፍላተ ሀገራት ውስጥ ልታሳልፍ ችላለች። ኢትዮጵያ ውስጥ በአይቲ ባለሙያነት የመጀመሪያ ዲግሪዋን ካገኘች በኋላ የውጭ ሀገር የትምህርት እድል በማግኘቷ ወደ ዩናይትድ ስቴትስ መምጣቷን ትናገራለች።
ትምህርት የጀመርኩት ኦሮሚያ ጊምቢ ነው፣ ወለጋ ውስጥ ነው። ወለጋ ያለው እስከ 2ኛ ክፍል በአማርኛ ተምሬ 3ና 4ም በቆቤ ነው የተማርኩት። እሱ ኦሮምኛ እንድሰማ ረድቶኛል። ኦሮምኛንም ሰማለው፣ 3ኛ ቋንቋዬ ነው ማለት ነው ኦሮምኛ። ከዛ በተጨማሪ ትግራይ ውስጥ ተምሬያለሁ በትግርኛ። ወላጆቼም እዛ ትግራይ ውስጥ ነው የተወለድኩት፣ መወለድ ደረጃ ማለት ነው። አስተዳደጌ ግን ጎጃም ደሴ ወይዘሮ ስህን ተምሬያለሁ። ሀይ ስኩል እንኳን ደብረ ማርቆስ፣ ደሴ ወይዘሮ ስህን እና መቀሌ አፄ ዮሐንስ ነው የጨረስኩት። ባይገርምሽ አፄ ዮሐንስ 4 ጂፒኤ ሳመጣ ማንም ሰው አያቀኝም። 6 ወር ብቻ ተምረን ነው ሀይ ስኩል የምንፈተነው። ፊር መንበር ኦልድ ባች ነበርኩኝ እና አልታወቅም ነበር እየዞርኩ ስለተማርክ ማለት ነው። ግን በየሄድኩበት ቦታ ሁሉ ጥሩ ኤክስፒሪንስ ካልቸሩንም ቋንቋውንም ላይክ ሙሉ ኢትዮጵያ ሁኜ እንዳድግ ረድቶኛል አስተዳደጌ ማለት ነው። በዛም መሰረት ደግሞ ትምህርቱንም ያው አይ ቲንክ በጥሩ ሁኔታ ስትሪክት ስለነበርን ቤትም ለትምህርት ያለን ቦታ ጥሩ ደረጃ ደርሼ ስኮላርሽፕ እስከ ማግኘት ደርሼ የኤስ ስኮላርሽፕ ነው የመጣሁት። ስኮላርሽፕ አግኝቼ ነው የመጣሁት እዚህ ሀገር። በዛ ሁኔታ እንግዲህ እዚህ ስራ ላይም ቤተሰብም መስርቼ ነው ንግድ ደግሞ ኢቨንቹዋሊ ወደ ንግድ ደግሞ ገብቻለሁ።
ሄለን በዩናይትድ ስቴትስ በኮምፒውተር ምህንድስና እየሰራች የቆየች ሲሆን በእነዚህ ጊዜያት ውስጥም የራሷ የሆነ ስራ የመስራት ህልም በማዳበሯ የመጀመሪያ ንግዷ የሆነውን ታጥቦ በድጋሚ በጥቅም ላይ የሚውል የህጻናት ዳይፐር በመያዝ ኢትዮጵያ ውስጥ ወደ ገበያ መግባቷን ትገልጻለች።
የሰራሁት መጀመሪያ የጀመርኩት ፕሮዳክት የሚታጠብ ዳይፐር ነው። ወደ ቢዝነስ አለም ስገባ ተሞክሮ እንደሚሰራ የተረጋገጠ ነገር ላይ መሰማራት አይደለም አላማይ። እኔ በምሰራው ቢዝነስ አሁን ሜክ ዲፈረንስ ለውጥ ማምጣት ፈልጋለሁ፣ ችግሮችን መፍታት አለብኝ ብያምናለሁ። የሚፈታ ችግር ላይ ነው መስራት የፈለኩት እና የዳይፐርን ችግር ጋፕ ሳይ የሚታጠብ ዳይፐር መጠቀም ለምን አንችልም ብዬ ቤቢ ማር የሚባል የሚታጠብ ዳይፐርን ፉል ታይም ሰርቼ አይ ቲንክ የሚታጠብ ዳይፐርን ሞደርን የሚታጠብ ዳይፐርን ሪቮሉሽናይዝ አድርጌያለሁ ብዬ ፈርቀድጃለሁ ብዬ አስባለሁ። ኢትዮጵያ ላይ 2016 ጀምሮ ማለት ነው።
ይሁንና የዳይፐሩ ስራ በአንዳንድ ሁኔታዎች በመስተጓገሉ ምክንያት በአጋጣሚ ጎን ለጎን ወደ ጀመረችው የስነ ውበት መጠበቂያ እቃዎች ምርትና ገበያ ማተኮሯን ትገልጻለች።
ቶሎ ነው መመላለስ ኢትዮጵያና ቤተሰቦቼም ጓደኞቼም ይጠይቁኛል ፕሮዳክት አምጪልን። ብዙ ጊዜ እንዲያውም ቪክቶሪያ ሴክሬት ማክ ምናምን ታዋቂ ነበር ሲፎራ እና እነዚህን ፕሮዳክቶች ይጠይቁኛል እንዳመጣላቸው። እና አንዳንድ ሰዎችም በአካባቢዬም ጓደኞቼንም ሳይ እቃዎችን ይዞ ሄዶ እዛ በመሸጥም እንደ አንድ የንግድ ዘርፍ አድርገውታል። ከዛ ይሄን ነገር በቅርበት ስመለከት ገበያ ላይ ያለው ሁኔታ ምንድን ነው? ገበያው ዲማንዱ ስላለ ካውንተርፊት እቃዎች ትክክለኛ ሆኖ ግን ብራንድ ብቻ አለ። ብራንድ ሰው አዌር በጣም ተከታይ ስለሆነ ይከፍላል። ስለዚህ ያልሆነ ፕሮዳክት ላይ ብራንድ ብቻ በመለጠፍ የሚሸጡ እቃዎች ገበያውን አጥለቅልቀውታል በየዘርፉና መነሻ ምክንያቱ ምንድን ነው? ላይክ ማይንድ ሴታችን ነው፣ ላይክ አስተሳሰባችን ማለት ነው። ተከታዮች ነን፣ ፈጣሪዎች አይደለንም ብዙ ጊዜ። ሶ ይህንን ሳይ ለምን የራሳችን ብራንድ ቢልድ አናረግም የሚለው ሀሳብ ያኔ ነው የመጣልኝ። ከስክራች ቢልድ ተደርጎ በተመጣጣኝ ዋጋ በጥሩ ኳሊቲ ለእኛ በሚስማማ ነው መልኩ ዛሬ ቢጀመር የዛሬ 5 ዓመት የሆነ ነገር ላይ ይደርሳል ብዬ ከመስመሬ ወጥቼ ነው የሜካፕ ኢንዱስትሪውን ጆይን ያደረግኩት። ግን ሶፋር በጣም ጥሩ ነው። እስካሁን ድረስ ያለው እድገት፣ ተቀባይነት ያለው ነገር በጣም ደስ ይላል።
ሄለንን ስለ ሜካፕ ወይም የፊትና የቆዳ መጠበቂያዎች እውቀት ሳይኖርሽ እንዴት ሀሳቡን ደፈርሹ? ስራውስ እንዴት ይሰራል ብዬ ላቀረብኩላት ጥያቄ እንዲህ ስትል ምላሽ ሰጥታለች።
በቅርብ የሚሰራ ሰው የማውቀው ሰው የለም ኦብቪየስሊ። ለዛም ይመስለኛል ብዙ ጊዜ ማንደፍረው እኛ የሚመስል ሰዎች ሲሰሩ አላየንም። አሁን የምታውቂው ኢንዱስትሪው ላይ ያሉ በብዛት ለምሳሌ ሴሌብሪቲዎች አሉ። ለምሳሌ ፌንቲን ብትወስጂ ሪያና ሴሌብሪቲ ነች። ስለዚህ ስሟን ነው የምትሸጠው። እቃዎቿን በጣም ጥሩ ናቸው። ኦፍኮርስ የራሳቸው ፕራይስ ሬንጅ አላቸው፣ ግን ደግሞ ከዛም ባሻገር ስሟን ነው የምትሸጠው። ሪያናን ብታያት እሷ ኬሚስት አይደለችም፣ ሴሌብሪቲ ነች እንጂ ራሷን አቀማመችም እንዴት አቀመምሽው ተብላም አትጠየቅም። ኮንሴፕት ነው። አንዳንዴ ኮንሴፕት ማለት ሀሳብን ስታመጪው ሀሳብና ዲዛይኑን ስታመጪው ግዴታ አንቺ ራስሽ ማቀመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ፣ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ። ሰዎችን ነው የምቀጥረው ማለት ነው። አክቹዋል ፕሮዳክሽን የፕሮዳክቱን ማቀመም ላይ እኔ አቀማሚ አይደለሁም ማለት ነው። ለማያውቀው ሰው ኢሳምቢጌስ ነው እና እሱን ግልጽ ለማድረግ መሄድ ያለብኝ ነገሮች ነበሩ። ከሀሳብ ተጀመረ፣ ጥናት፣ ሪሰርች ማድረግ፣ ቦታዎችን አይደንቲፋይ ማድረግ፣ እንዴት እንደሚሰራ ራሱ ማወቅ፣ ከዛ ደግሞ እንዴት ነው ማርኬት የሚደረገው፣ እንዴት ነው የሚሆነው የሚለውን ደግሞ እሱም ፕሮሰስ ያው ሂጅበታለሁ ማለት ነው።
ሄለን ከሽያጭ ጎን ለጎን የተለያዩ ሴቶችን የሚያግዙ የግብረሰናይ ስራዎችም ላይ ትሳተፋለች።
ከሽያጭ ላይ 20% የተለያየ አካባቢ ኢትዮጵያ ስላሉ ሴት ተማሪዎች የትምህርት መሳሪያዎች የገዛን ዶኔት የምናደርግበት ፕሮጀክታችን ነው። ሌላው ደግሞ አዲስ ማት ሊፕስቲካችን ላይ እንዲሁ 20% ሳኒተሪ ፓድ ለሚያስፈልጋቸው ሴቶች የንጽህና መጠበቂያ ማለት ነው። ኦፍኮርስ ብዙ ሴቶች ነው የሚያስፈልጋቸው። እንደዚህ ፕሮጀክቶች ከሚሰሩ ድርጅቶች ጋር አብረን ሆነን ካምፔኖችን በመሳተፍ ዶኔት እናደርጋለን።
የሄላዝ የመዋቢያዎች መስራችና ስራ አስኪያጅ ሄለን ሀዱሽ ስታጠቃልል አፍሪካዊ የሆኑ ምርቶችን ሸማቾች እንዲጠቀሙ ነጋዴዎችም ትርፍን ብቻ ከማሳደድ ይልቅ ማህበረሰቡን የሚያግዙ ስራዎች ላይ ትኩረትን እንዲያደርጉ ያሳሰበ ሲሆን ሴቶችም ራሳቸውንና ጤናቸውን እንዲሁም ስነ ልቦናቸውን እንዲጠብቁ መክራለች። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። ባሳለፍነው ሳምንት ታስቦ ያለውን የቲቢ ቀን ይመለከታል። በእንግሊዘኛው አጠራሩ ቲቪ በስፋት በልማድ እንደሚታወቀው ደግሞ የሳምባ በሽታ በዓለም ዙሪያ በየዓመቱ በአውሮፓውያን የቀን አቆጣጠር መጋቢት 24 የሚታሰብበትን ዕለት ተንተርሶ ግሎባል ፈንድ በመባል የሚታወቀው ዓለም አቀፍ መርሃ ግብር ባወጣው መግለጫ መንግስታት በየዓመቱ ከአንድ ሚሊዮን በላይ ሰው የፈጀውን የመተንፈሻ አካላት በሽታ ለመከላከል የሚያደርጉትን ጥረት እንዲያድሱ ሲል ጥሪ አቀረበ። ሊንዳ ጊፍታሽ ከጆሃንስበርግ ያጠናቀረችውና ዓለም አቀፉ የቲቪ ኤችአይቪ እና የወባ በሽታዎች መርሃ ግብር ግሎባል ፈንድ ያወጣውን መግለጫ ያጣመረ ዝግጅት የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዕለቱ የተከታተለውን ዘገባ እንደሚከተለው እናቀርባለን። ኤችአይቪን የሳምባና የወባ በሽታን ለመዋጋት እንደ አውሮፓውያን ዘመን አቆጣጠር በ2002 ዓ ም የተቋቋመው ይህ መርሃ ግብር እንዳመለከተው ላለፉት 2 ዓመታት የመላውን ዓለም ቀልብ ተቆጣጥሮ የቆየው የኮቪድ-19 ወረርሽኝ በእንግሊዝኛው ምህጻረ ቃል ቲቪ በሚል ስያሜ የሚታወቀውን የሳምባ በሽታ ለመከላከልና ለማስወገድ ለዓመታት በተደረገው ትግል የተገኘውን ውጤት ቀልብሶታል። በቲቪ በሽታ ሳቢያ ለህልፈት የተዳረጉ ሰዎች ቁጥርም ከ10 ዓመት በላይ በሚሆን ጊዜ ውስጥ ለመጀመሪያ ጊዜ ነው በከፍተኛ ደረጃ የጨመረው። ለዚህም መንስኤው በጊዜው በሚደረግ ምርመራ የህመሙ ምንነት ያልተደረሰባቸውና በተገቢው መንገድ ሕክምና ሳያገኙ የቀሩ መሆናቸው ተዘግቧል። የኢትዮጵያ ጤና ጥበቃ ሚኒስቴር የዛሬውን የዓለም ቲቪ ቀን ተንተርሶ ባወጣው መግለጫ ኢትዮጵያ ውስጥ ብዙ ሺህ ሰው አሁንም በበሽታው የሚሰቃይ መሆኑን አመልክቷል። ዕለቱን ለማሰብ በሐዋሳ የተካሄደውን ስነ ስርዓት የተከታተለው ዘጋቢያችን ዮናታን ዘብዲዮስ በስፍራው የተገኙት የዓለም ጤና ድርጅት የኢትዮጵያ ቢሮ ዲሬክተር ለበሽታው እየተሰጠ ባለው ዘገምተኛ ባሉት ምላሽ ሳቢያ በአውሮፓውያኑ የዘመን አቆጣጠር በ2030 የበሽታውን ስርጭት ለማስቆም የተያዘውን ዘላቂ የልማት እቅድ ማሳካት አይቻልም ያሉበትን ይዟል።
የቲቪ በሽታ ለአፍሪካውያን በተለይም ለኢትዮጵያ አሁንም ከፍተኛ የጤና ስጋት ሲሆን በብዙ ሺዎች የሚቆጠሩ ሰዎች በበሽታው እንደሚሰቃዩ የኢትዮጵያ ጤና ጥበቃ ሚኒስቴር የበሽታ መከላከልና መቆጣጠር ምክትል ዲሬክተር አቶ ታዬ ለታ ተናግሯል።
በሀገር አቀፍ ደረጃ ያለው የቲቪ ሁኔታን በምንመለከትበት ሰዓት በአሁኑ ሰዓት ወደ 151,000 የሚሆን የቲቪ ሕሙማን በሀገሪቱ ውስጥ አለ ተብሎ ይገመታል። በዚህ ከ151,000 ውስጥ ኦልሞስት ወደ 110,000 የሚሆን የቲቪ ሕሙማን ተለይቶ ሕክምና አግኝተዋል። ቀጣይ እንግዲህ ወደ 40,000 የሚሆኑ የቲቪ ሕሙማን አሁንም ቢሆን በማህበረሰብ ውስጥ ተደብቆ ነው ያሉት። ስለዚህ የእነዚህን ፈልጎ የማግኘትና የማከብ ሁኔታ ትኩረት የሚሰጠው ጉዳይ ነው ማለት ነው። ስርጭቱ ያው አገር አቀፍ ነው። አንዳንድ ቦታዎች ላይ ብዙ ጫና ያለባቸው አካባቢዎች አሉ፣ እንደዚሁም ደግሞ አነስ ያለ ጫና ያለበት አካባቢዎች አሉ። ከዛ ውጭ ግን ስርጭቱ የትኛውም የሀገሪቱ ኮሪደርና የሀገሪቱ አገር አቀፍ ውስጥ ቲቪ እንዳለ ይታወቃል።
የዓለም የቲቪ ቀን በዓለም ዙሪያ ለ40ኛ ጊዜ በኢትዮጵያ ደግሞ ለ16ኛ ጊዜ በሲዳማ ክልል ጤና ቢሮ በሐዋሳ ዩኒቨርሲቲና በፌደራል ጤና ጥበቃ ሚኒስቴር ትብብር በሐዋሳ ከተማ ተከብሯል። ዓላማውንም አቶ ታዬ ገልጿል።
ቲቪ ባክቴሪያው የተገኘበትን ቀን በማሰብ እንትኑ የተደረገ ያለው በዓሉ የተከበረ ያለው። ነገር ግን ዋናው ዓላማ ለማህበረሰብ ግንዛቤን ማምጣትና ግንዛቤን ማሳደግ የሚለውን ነው። ምክንያቱም ማህበረሰባችን ጥሩ ግንዛቤ ቢኖረው፣ ለምሳሌ አንድ ሰው ሳል 2 ሳምንትና ከዛ በላይ ሳል ያለው ሰው በሙሉ ምርመራ ማድረግ አለበት። ስለዚህ ምርመራውን ለማድረግ ግንዛቤ ሊኖረው ያስፈልጋል። እንደዚህ አይነት ኢቨንቶች ጥቅሙ እንግዲህ የማህበረሰብን ግንዛቤ ለማሳደግ ነው።
ለተከታታይ 3 ቀናት በተካሄደውና ዛሬ በተጠናቀቀው በዚህ መርሃ ግብር ላይ የተገኙት የዓለም የጤና ድርጅት የኢትዮጵያ ፕሮግራም ዲሬክተር ዶክተር ኢስተር ሜሪ አሴንግ የቲቪ በሽታ ለመከላከል የተወሰደ ያለው ምላሽ መሻሻል እንዳለበት ተናግሯል።
ኢን አፍሪካ governments contribute only 22% of resources required to deliver adequate TB services.
በአፍሪካ መንግስታት ለበሽታው በቂ ሕክምና ለመስጠት የሚያበረክቱት አስተዋጽኦ 22% ብቻ ነው። 44% ደግሞ ይደረጋል የተባለው ድጋፍ ተፈጻሚ አይሆንም። በኢትዮጵያ ደግሞ ችግሩ 57% ይሰፋል። በ2020 በ4ና በ5% የቀነሰውን የቲቪ ስርጭት በ2025 10%፣ በሚቀጥሉት 10 ዓመታት ደግሞ በአማካይ በየዓመቱ 17% ማውረድ ያስፈልጋል። በመሆኑ ለሀገር መሪዎች ጥሪ ማቅረብ ፈልጋለሁ። ባለድርሻ አካላት ተቀራርበው መስራት አለባቸው። በዚህ ከቀጠልን ግን በ2030 የቲቪ በሽታን ስርጭት ዜሮ ለማድረስ የተያዘውን የተመድ የዘላቂ ልማት ግብ ማሳካት አንችልም።
At the current rate of progress, the UN Sustainable Development Goal target of ending TB epidemic by 2030 will not be achievable.
መዳንት ከተለማመደ ወይም MDR በተሰኘ ቲቪ በሽታ አይነት ከተያዘች በኋላ በተሰጣት ህክምና አገልግሎት መዳንን ተናገረችው። ሳራ ምርሻ ጥንቃቄ በማድረግና የህክምና ምክሮችን በመተግበር ከበሽታው መዳን እንደምቻል ተናግሯል።
ኮቪድ ስለመጣ ሁላችንም ማክስን ተጠቀመልን እንጂ ከኮቪድ የበለጠ መፈራት የነበረበት በፊትም ከኛ በፊትም ሳምባ በሽታ ለቲቪ በሽታ ሶ መጀመሪያ ከተቻለ መጠንቀቅ ካልሆነና ከተጠንቀቀንም ወይም ታነጠነቀቀ በሆነ ስለተት ግን ወደኛ ጋር ከመጣ መዳን ይቻላል። መዳን የሚቻለው ደግሞ አንድና አንድ መድኃኒቱን በተገቢው መሰረት በሰዓቱ መውሰድ፣ የህክምና ባለሙያዎች የሚያዙልህ ነገሮች በትክክሉ ማዳመጥ።
በኢትዮጵያ ውስጥ በቲቪ በሽታ ይታመማሉ ከሚባሉ ሰዎች ውስጥ 40,000 ገደማ ሰዎች የህክምና አገልግሎት የማያገኙ ሲሆን 19,000 ሰዎች ደግሞ በየአመቱ በበሽታው ምክንያት ህይወታቸው እንደሚያልፍ አቶ ታዬ ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
ዮናታንን አመስግነን ወደ ቲቪ ዓለም አቀፍ ይዞታ ስንመለስ ኮቪድ-19 የፈጠረውን ከግምት በላይ የሆነ ጫና ጨምሮ ባለፉት 2 ዓመታት እድሜ የቲቪ በሽታ ያሳየው በስፋት የመዛመትና በህመሙ የሚሞቱ ሰዎችም ቁጥር በከፍተኛ መጠን የመጨመር አዝማሚያ አመልክቶ በዓለም ዙሪያ ያለውን ሁኔታ ተመሳሳይነት እንመለከታለን። ቲቪ መከላከልና መታከም የሚቻል በሽታ ሆኖ ሳለ ለምሳሌም ያህል በደቡብ አፍሪካ ዋናው ገዳይ በሽታ ነው። የኮሮና ቫይረስ ወረርሽኝ የከሰተውን ምስቅልቅል ተከትሎ የቲቪ ምርመራ በከፍተኛ ደረጃ መቀነሱ ለብዙዎች ህይወት መጥፋት ምክንያት መሆኑን ተዘግቧል። የላቶያ ዊዘር የ32 ዓመት የህይወት አጋር ይህ ክፉ ዕጣ ከገጠማቸው ሰለባዎች ውስጥ አንዱ ናቸው።
ምላሱ ጥሩ ስሜት እንደማይሰማው ዘወትር ይናገር ነበረ። ምግቡን እንኳን አይቀምሰውም ነበር። ይሄኔ ነው ወደ ክሊኒክ እንሄድና ምርመራ ይደረግልህ ብዬ የጠየቅኩት። ያኔ ነው ለበሽታው መጋለጡ በምርመራ የተረጋገጠው።
የዊዘር ባለቤት ለ2 ወራት ያህል ህክምና ሲከታተሉ ቢቆዩም በመጨረሻው ግን ባለፈው ነሐሴ ወር ባደረባቸው ህመም ሳቢያ ህይወታቸው ሊያልፍ ችሏል። ምርመራውን ማድረጋቸው ታዲያ ለጨቅላ ልጃቸው በፍጥነት ለመከላከያ የሚሰጠው ህክምና እንዲቀርብ እድል ፈጥሯል። አሁን ዊዘርና ህፃን ልጃቸው በጤናማ ሁኔታ ውስጥ ቢሆኑም ዊዘር ባለቤታቸውን ያጡበትን ሁኔታ መላልሰው እያሰቡ ክፉኛ ማዘናቸው ግን አልቀረም።
I did wish, because if maybe we did find out sooner, maybe he would have still been alive.
ምናልባትም በጊዜው ባለመድረሳችን ይሆናል። በህይወት ተርፎ ከዛሬዋ ቀን በደረሰ ነበርኩ ስል እጸጸታለሁ።
ይሁን እንጂ ላቶያ ያለፉበት አሳዛኝ ሁኔታ የእርሳቸው ብቻ አይደለም። በዓለም ዙሪያ ቁጥራቸው 1.8 ቢሊዮን የሚደርሱ ሰዎች ለቲቪ በሽታ ተጋልጠዋል። እንዳለመታደል ሆኖ ታዲያ አብዛኛው ተጋላጮች በደሃ ሀገራት ውስጥ ያሉ ዜጎች ናቸው። ግሎባል ፈንድ እንደሚለውም ለቲቪ በሽታ የሚሰጠው ህክምና አይነት ብዙም መሻሻል ሳይታይበት ለረጅም ጊዜ ቆይቷል። ከድጡ ወደ ማጡ እንዲል ሆነና የኮሮና ቫይረስ መከሰት ደግሞ ሁኔታውን ይበልጥ አባባሰው።
We have seen more than 20% drop in the number of people who access diagnosis and treatment.
የምርመራና የህክምና አገልግሎት የሚያገኙ ሰዎች ቁጥር ከ20% በላይ ሲቀንስ ተመልክተናል። በዚህም የተነሳ የበሽታው መዛመት ስለሚጨምር በአጠቃላይ በቲቪ ሳቢያ የሚሞተው ሰው ቁጥርም በአንጻሩ እንዲያድግ አስተዋጽኦ ያደርጋል። በበሽታው ሳቢያ ለህልፈት የሚዳርጉ ሰዎች ቁጥር ለመጀመሪያ ጊዜ በከፍተኛ መጠን በመጨመር እንደ አውሮፓውያን ዘመን አቆጣጠር በ2019 ከተዘገበው የ1.4 ሚሊዮን አሃዝ በ100,000 ከፍ በማለት 1.5 ሚሊዮን ሰው በቲቪ በሽታ መሞቱ ታውቋል።
የግሎባል ፈንድ ዋና ዲሬክተር ፒተር ሳንድስ እንደሚሉትም ከቲቪ ጋር የሚደረገውን ትግል ለማጠናከር ካልተነሳሳን ቲቪ የህዝብ ጤና ጠንቅ ስጋትነቱ እንዲያበቃ እንደ አውሮፓውያን የዘመን አቆጣጠር ለ2030 ዓ.ም የተያዘውን ግብ እንደመተው መቀበል አለብን ይላሉ። ሰዎች በፍጥነት ተመርምረውና አስፈላጊውን ህክምና እንዲያገኙ ለማስቻልም ከፍተኛ ጥረት ማድረግ አለብን። ቲቪ ገዳይ ብቻ ሳይሆን ከኮቪድ-19 ቀጥሎ ብዙ ህዝብ በመጨረስ ዋናው ተላላፊ በሽታ ነውና ነበር ያሉት።
ከፍተኛ ውጤት ሊያስገኙ የሚችሉ ይህን መሰል ጥረቶች በሚፈለገው ደረጃ መሰጠታቸው ይረጋገጥ ዘንድ ግሎባል ፈንድ የ18 ቢሊዮን ዶላር ድጋፍ ለዓለም አቀፉ ማህበረሰብ ጥሪ አድርጓል። የገንዘብ ድጋፉም የኮቪድ ወረርሽኝን ተከትሎ የተከሰቱትን በርካታ አመታት ወደ ኋላ የመለሱ መደነቃቀፎች ፈጥኖ ለማለፍና ዓለማችንን ከቲቪ በሽታ የነጻች ለማድረግ የታለመውን ግብ ቅርብ ያደርገዋል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ሰናበታለሁ። ነገ እሁድ ከ3 ሰዓት ላይ ሰለሞን አባተና ጽዮን ግርማ ከልዩ ፕሮግራሞች ጋር ይጠብቋችኋል። በኔ በኩል ሰላም፣ ደህና አደሩ።